ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ስርጭታችን ጀመረ። በአማራ ክልል ምስራቅ ጎጃም ዞን ጎንቻ ሲሶ እነሴ ወረዳ አንገሽ በተባለ ቀበሌ ሐሙስ ገበያ በተባለች ስፍራ ሐሙስ የካቲት 13 ቀን 2017 ዓ.ም ተፈጸመ በተባለ የድሮን ጥቃት ሰዎች መሞታቸውንና መቆሰላቸውን የአሜሪካ ድምጽ ያነጋገራቸው የሟች ቤተሰቦችና የዓይን እማኞች ተናግረዋል። ኳስ ሲጫወት የነበረ የ15 ዓመት ልጃቸው በጥቃቱ መገደሉን የተናገሩትን ወይዘሮ ታንጉት የተባሉ እናትን የሰማችሁት። የ8 ዓመት ልጃቸውም ቆስሎ ሆስፒታል እንደሚገኝ ለቪኦኤ ተናግረዋል። በሌላ ዜና ደግሞ በኢትዮጵያና በኬንያ አሳስጋሪዎች መካከል ድንበር ላይ በተፈጠረ ግጭት ከኢትዮጵያ በኩል 13 ከኬንያ ደግሞ 22 ሰዎች የደረሱበት እንዳልታወቀ ተነግሯል። 13 ኢትዮጵያውያን መገደላቸውንና እስካሁን የተገኘው ግን የአንድ ሰው አስክሬን ብቻ መሆኑን አንድ የአካባቢው ባለስልጣን አስታውቀዋል። ዘገባዎቹ ከዜናውን ቀጥሎ ይቀርባሉ። ሰኞ የካቲት 17 ቀን 2017 ዓ.ም ምረት ክብራትና ክብራን እንደምን አመሻችሁ። ሳስተናግዳችሁ የማመሸው እንዶሌ ነኝ። ለዓለም ዜናው ስመኝሽ የቆየ በስቱዲዮ ትገኛለች። ምሽቱን ስርጭት የሚያቀናብርልን ንጉሱ ታምሬ ነው። ዋና አዘጋጅ ጽዮን ግርማ። አሁን በቅድሚያ ወደ ዓለም ዜናው።
በድጋሚ እንደምን አመሻችሁ። ዜናዎቹን የማሰማችሁ ስመኝሽ የቆየ ነኝ። የሶማሊያና የኢትዮጵያ ጸጥታ ባለስልጣናት በአዲሱ የአፍሪካ ህብረት ተልዕኮ ውስጥ የኢትዮጵያን ወታደሮች ተሳትፎ የሚያረጋግጥ ስምምነት ተፈራረሙ። ስምምነቱ የተደረሰው ባለፈው ሳምንት መገባደጃ የኢትዮጵያውን ደህንነት ጉዳዮች ኃላፊ ሬድዋን ሁሴንን ጨምሮ በኢትዮጵያ ጦር አዛዥ ፊልድ ማርሻል ብርሃኑ ጁላ የተመራው የልዑካን ቡድን ከሶማሊያዎቻቸው ጀነራል አድዋ ዩሱፍ ራጌና አብዱላሂ መሐመድ አሊ ሳምባሎልቬ ጋር በሞቃዲሾ ላይ ተገናኝቶ ከተነጋገረ በኋላ ነው። የኢትዮጵያና የሶማሊያ መገናኛ ብዙሃን ምንጮች ይህንን ጠቁመዋል። የሶማሊያ ብሔራዊ የዜና አገልግሎት እንደዘገበው በሁለቱ ወገኖች መካከል ተደረገው ውይይት ያተኮረው የሽብር ጥቃቶችን ለመክታት በሚካሄደው ዘመቻ የቀጠናውን መረጋጋት በሚመለከቱና የኢትዮጵያ ኃይሎች በሶማሊያ በሚሰማራው የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ ውስጥ በሚኖራቸው ሚና ላይ ነው። በኢትዮጵያና በኬንያ አሳስጋሪዎች መካከል ድንበር ላይ በተፈጠረ ግጭት 22 የሚጠጉ ሰዎች የደረሱበት እንደማይታወቅ የኬንያ ፖሊስና የመንግስት ባለስልጣናት አስታውቀዋል። በግጭቱም 22 የኬንያ አሳስጋሪዎች ደብዛቸው መጥፋቱ፣ 15 ጀልባዎች መሰረቃቸውና ከኢትዮጵያ ወገን የዳሰነች ተወላጅ የሆኑ 6 አሳ አጥማጆችን ታድገው ወደ ሀገራቸው እንዲመለሱ ማድረጋቸውን የቱርካና አውራጃ ፖሊስ አብራርቷል። የኬንያ የሀገር ውስጥ ጉዳይ ሚኒስትር ኪፕቹምባ መርኮሜን ኤክስ በተሰኘው መተግበሪያ ላይ በጻፉት መልእክት መንግስት እሁድ ለት ተጨማሪ ኃይል ወደ ድንበር እንዲሰማራ ማድረጉንና በሁለቱ ማህበረሰቦች መካከል ሰላም ለመፍጠር ከአዲስ አበባ ጋር እንደሚነጋገር አመልክተዋል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የሱዳን ጦር ከአንድ አመት በላይ በከበባ ስር የቆየውን ኦቤድ የተሰኘ ቁልፍ ከተማ ማስለቀቁን፣ ወደ ደቡብ ማዕከላዊ ክልል መድረስ የሚያስችለው ስትራቴጂክ አካባቢ መያዙንና ሁለት አመት ለሚጠጋ ጊዜ ከፈጥኖ ደራሹ ኃይል ጋር እያደረገ ላለው ጦርነት ወሳኝ የአቅርቦት መንገዶችን ማጠናከሩን አስታወቀ። ከተማዋ የተንጣለለ ወታደራዊ የአየር ማረፊያና ሀግና ተብሎ የሚጠራው አምስተኛ ወታደራዊ የጦር ሰፈር የሚገኝባት ናት። የንግድና የትራንስፖርት ማዕከል የሆነችው ኦቤድ የደቡብ ዳርፉር ክልል ዋና ከተማ የሆነችው ኒያላን ከካርቱም ጋር የሚያገናኘው የባቡር ሐዲድም እንደሚገኝባት ሲሆን እንደ አውሮፓውያን አቆጣጠር በሚያዝያ 23 ጦርነቱ ከተቀሰቀሰ ወዲህ በፈጥኖ ደራሹ ኃይል ስር ቆይታለች። የሀገሪቱ የገንዘብ ሚኒስትር ጅብሪል ኢብራሂም ጦሩ በኦቤድ ያገኘውን ድል ትልቅ እርምጃ ሲሉ አወድሰዋል። በዩክሬን የሚካሄደውን ጦርነት ማስቆም በተመለከተ በአንድ ወገን በአሜሪካ በሌላ ወገን ደግሞ በዩክሬን ተረቀው ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ የቀረቡ የውሳኔ ሀሳቦች ዛሬ ሰኞ ድምጽ እንደሚሰጥባቸው ይጠበቃል። ጠቅላላ ጉባኤው በቅድሚያ በዩክሬን በቀረበውና በአውሮፓ ህብረት በሚደገፈው ረቂቅ የውሳኔ ሀሳብ ላይ ድምጽ እንደሚሰጥ ሲጠበቅ፣ በመቀጠል ደግሞ በአሜሪካ በቀረበው ላይ ድምጽ ይሰጣል። የድርጅቱ የጸጥታው ምክር ቤት ደግሞ በተናጥል በአሜሪካ በቀረበው ረቂቅ ላይ ድምጽ ይሰጣል ተብሎ ይጠበቃል። አሜሪካ ግጭቱ በአስቸኳይ እንዲቆምና በዩክሬንና በሩሲያ መካከል ዘላቂ ሰላም እንዲመጣ ጥሪ አድርጋለች ያለው የሮይተርስ ዘገባ፣ የአሜሪካው ረቂቅ ሩሲያ በዩክሬን ላይ ወረራ መፈጸሟን አያመለክትም ብሏል። በዩክሬን የቀረበው ረቂቅ ደግሞ ጠቅላላ ጉባኤው ከዚህ በፊት የደረሰበት የውሳኔ ሀሳብ ተግባራዊ እንዲሆን ይጠይቃል። ይህም ሩሲያ በዓለም እውቅና ከተሰጠው የዩክሬን ድንበር ሙሉ ለሙሉ እንድትወጣ የሚጠይቀውን ይጨምራል። የጠቅላላ ጉባኤው አጀንዳዎች ተፈጻሚነት ህጋዊ ግዴታ የሌላቸው ቢሆንም በዓለም አቀፉ ማህበረሰብ ዘንድ ሞራላዊ ጫና እንዲፈጠር ሊያደርጉ ግን ይችላሉ ተብሏል። አድማጮችና ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶቻችን ወደ እንግዱ ልመልሳችሁ።
ስመኝሽ የቆየን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። ሳስተናግዳችሁ የማመሸው እንደወልዴ ነኝ። ፕሮግራሙን ከስቱዲዮ የሚቆጣጠርልን ንጉሱ ታምሬ ነው። የዌብና ማህበራዊ ሚዲያ አሰናጃችን አበባዮ ገበያው፣ የምሽቱ ዋና አዘጋጅ ጽዮን ግርማ። ስርጭታችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤኒውስ ዳት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን በቅድሚያ ወደ ዕለቱ ቀዳሚ ዘገባ እናልፋለን። በኢትዮጵያውያንና በኬንያውያን አሳስጋሪዎች መካከል ድንበር ላይ በተፈጠረ ግጭት ከኢትዮጵያ በኩል 13 ከኬንያ ደግሞ 22 ሰዎች የደረሱበት አልታወቀም ተብሏል። በኢትዮጵያ ደቡብ ኦሞ ዞን የዳሰነች ወረዳ አስተዳዳሪ 13 ኢትዮጵያውያን መገደላቸውንና እስካሁን የተገኘው የአንድ ሰው አስክሬን ብቻ መሆኑን ሲያስታውቁ፣ ከኬንያ በኩል 22 የሚጠጉ ሰዎች መጥፋታቸውን የኬንያ ፖሊስና የመንግስት ባለስልጣናት አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ሪፖርት ልኳል።
ካለፈው ሳምንት የካቲት 13 ቀን 2017 ዓ.ም ተመረጠ በአሳማስገሪያ መረብ ዝርፊያ በዳሰነችና በቱርካና አርብቶ አደሮች መካከል የተነሳው ግጭት ተካሮ ትላንት ከጠዋቱ 2 ሰዓት ጀምሮ እስከ ቀኑ 9 ሰዓት ድረስ በተደረገ ተኩስ ልውውጥ ሰዎች መገደላቸውን በደቡብ ኦሞ ዞን የዳሰነች ወረዳ አስተዳዳሪ አቶ ታደለ ሀተም ለአሜሪካ ድምጽ በስልክ አስታውቀዋል።
በጣም ኃይለኛ ግጭትም የነበረበት ሌላም ሰው ኃይል መጥቶ የማስራራት አይነት ባህሪም የነበረበት ሁኔታዎች ናቸው ነበሩት። ያው ቶታሊ በእኛ ሳይድ ወደ 13 ሰው ነው የሞተ ማለት ይቻላል። ከጦርነት ማለት እነዚህ ግጭቶች ከተጀመሩ ጊዜ ጀምሮ ያው ትላንትና ጀምሮ ወደ 13 ሰው አርፏል። ከዛ ውጪ ደግሞ 13 ሰው እንደዚህ ቆስሎብናል።
እስካሁን የተገኘው የአንድ ሰው አስክሬን ብቻ ነው ያሉት አስተዳዳሪውም የሌሎቹ በቱርካና ሐይቅ ውስጥ ጠፍቷል ሲሉ ተናግሯል።
በሁለቱም ሳድ የሞቱ ሰዎችም አስክሬኖችም አልተገኙም። ነገር ግን ከዚህም በፊት የኛ እዚህ ደረቃማ ወደ በሳር በግጦሽ መለል ላይ የተገደሉ ሰዎች ያው የእነሱን አንዱን እኛ አግኝተነዋል። እሱም ቀብረን እዚሁ ወሰው አምጥተን ከሞተ በኋላ ወስደንም እንደዚሁ ቀብረናል። ግን አጠቃላይ ዋው ሲሞቱ ሰዎች አስክሬናቸው አልተገኙም። ኢቨን እኛ አሁን የ12ቱ አስክሬን አላገኘንም። ከዛ ውስጥ አንዱ ነው አሁን የቀበርነው ማለት ነው።
ስለዚህ 13 ሰዎች መሞታቸውን በምን አረጋገጣችሁ?
በቤተሰብ ያውቃል። አሁን ምሳሌ ያው አስጋሮች ይባላል። ከዛ የሞቱ ሰዎች የራሳቸውን ያውቃል። ተዘርፎ ሲገደሉ እዛው አቀጠሩ ላይ ያለ ሰው ራሱ ይጠቁማል፣ ይናገራል። ማውጣት ስለማይችል ራሱን አጠርፎ ነው የምመጣው እና በዛ ልክ ያው መረጃዎች በዛ የተሰጡ ነው። አሁን እነሱ ወደ 25 ሰው ተገኝቶናል ብሎ ነው ይህን ያስተላለፉት። አሁን የነዚህ መረጃዎችም አሁን አስከረኑ ተገኝቶ አይደለም።
በኢትዮጵያና በኬንያ አሳስጋሪዎች መካከል ድንበር ላይ በተፈጠረ ግጭት 22 የሚጠጉ ሰዎች መጥፋታቸውን የኬንያ ፖሊስና የመንግስት ባለስልጣናት ማስታወቃቸውን ጠቅሶም ሮይተርስ ዘግቧል። ቅዳሜ ምሽት ግጭቱ ተቀሰቀሰው በኬንያና በኢትዮጵያ ድንበር አቅራቢያም በሚገኘው የኦሞ ወንዝ አካባቢ በሚገኙት ሎፔ ሙካትና ናትራ የተባሉ አካባቢዎች መሆኑን የኬንያ ቱርካና አውራጃም አስተዳዳሪ ጀርሚያ ሎሙሩካይ እሁድ ዕለት በሰጡት መግለጫ አስታውቀዋል። በግጭቱም 22 የኬንያ አሳስጋሪዎች የደረሱበት እንዳልታወቀም 15 ጀልባዎች መሰረቃቸውና ከኢትዮጵያ ወገን ደግሞ የዳሰነች ተወላጅ የሆኑ 6 አሳጥማጆች ታድገው ወደ አገራቸው እንዲመለሱ ማድረጋቸውን የቱርካና አውራጃ ፖሊስ አብራርቷል። የኬንያ የሀገር ውስጥ ጉዳይ ሚኒስትር ኪፕቹንጋም ሙርኮመን ኤክስ በተሰኘ መተግበሪያ በጻፉት መልእክት መንግስት ይሁድለት ተጨማሪ ኃይል ወደ ድንበር እንዲሰማራ ማድረጉና በሁለቱ ማህበረሰቦች መካከል ሰላም እንደመፍጠር ከአዲስ አበባ ጋር እንደምንነጋገሩ አመልክቷል። በሌላ በኩል በግጭቱ አጎቴና የአክስቴ ልጅ ተጎድቷል ያለው አሰጪ ሉካሉዋ የተባሉ የዳስነች ወረዳ የሲኤስ ቀብሬ ነዋሪ ለአሜሪካ ድምፅ በስልክ ተናግሯል። ሎሊክ ሞቶሮና ጉዳ ጀርሞቴ የተባሉ ዘመዶቹ መገደላቸውን ያስረዳው አሰጪም የተገደሉት አሳ በማስገር ስራ ላይ በነበሩበት ወቅት ነው ብሏል። እኚህ ተጎጂ ነኝ የሚሉት አስተያየት ሰጪም በአካባቢው ከፍተኛ ስጋት አለ ሲሉም ለቪኦኤ በስልክ ገልጿል።
እኔ አጎት የለብኝ አጎት መስሏል የአክስቴ ልጅም እንደዚህ መስሎብኛል። አጥማጅ ናቸው እነዚህ አጥማጆች ናቸው ያጠመሩ ያሉ ነው ተገደሉት።
የተኩስ ልውውጥ ነበረ?
የተኩስ ልውውጥ አዎ፣ ከኬንያ ሰራዊት ጋር የተኩስ ልውውጥ ነበረ።
የአሜሪካ ድምፅ ከቱርካና ካውንቲ ገዢ ከጆርጅ አሪና አስተያየት ለማግኘት በተደጋጋሚም የስልክ ጥሪ ቢያደርግም ባለማንሳታቸው አልተሳካም። ሁለቱም ወገን ግድያ ተፈጽመው ወሰን ዘልቀው በገቡም የሁለቱ ሀገራት ሚሊሻዎች ነው ሲሉ እርስ በርስ የተነጃጀሉ ሲሆን የዳስነች ወረዳ አስተዳዳሪ አቶ ታደለም የግጭቱ መንስኤ የአሳ ማስገሪያ መረብ መሰራረቅ ሲሆን ያንን ተከትሎም በተከሰተ ግጭት ሁለት የዳስነች ሰዎች ባለፈው የካቲት 14 ቀን 2017 ዓ.ም ምረት መገደላቸው ነው ማለት አስረድቷል። ተገደሉ ከተባሉት በተጨማሪ 3 ሰዎች ተጎድተው ህክምና ተደረገላቸው ሲለመሆኑ ማክለዋል።
ያው ሰዎችንም ወደ ጅንካ ሆስፒታልም የላክናቸው ሁኔታዎች አሉና እዛ እየታከመ ነው ያለው። ከዛ ውጭ ደግሞ ያው እንደዚሁ የንብረት መውደሞች አሉ፣ መዝረፍ አለ። እንደዚሁም የአሳ ማስጋሪያ እቺ ዛተራ የምትባለው እንጨት ጀልባ ያለችም እሷም ወደ 6 አካባቢ ተወስዶብናል። ወደ 120 የአሳ መረቦች፣ የተለያዩ ሳይዝ ያላቸው የአሳ መረቦች እንደዚህ ተወስዷል። እና በአካባቢውም የሰፈሩ ነጋዴዎች ነበሩ አሳን የሚያስግሩ አሳን የሚገዙ እዛ የተለያዩ ንግዶችን ያካሄዳሉ። ዱቄት ይነግዳሉ፣ መጠጥ ይነግዳሉ። ከዛ ውጭ አሳን እያከማቹ መሸጥ የሚያደርጉት እንትኖች ነበሩ። እና ቶታል የእነሱ ንብረት
የጂንካ ተቃላ ሆስፒታል ሜዲካል ዲሬክተር ዶክተር ቢኒያም አስራት በመሳሪያ የቆሰሉ 2 ሰዎች ወደ ሆስፒታሉ ድንገተኛ ክፍል መግባታቸውን ገልጸው አንዱ ህክምና ተከታተል ህይወቱ ማለፉን ለአሜሪካ ድምጽ በስልክ አስታውቀዋል።
አንደኛው በአጋጣሚ ደም ፈሶት ነበረ። ይቀጥል ደግሞ ኢንፌክሽንም ዴቨሎፕ አድርጎ ስለነበረ ወደ ኦፕሬሽን ሩም ገብቶ ነበር። እዚህ ኦፕሬሽን ሩም ከገባ በኋላ ያለው ቦታ ወደሩ ሲታይ ውስጡ ብዙ ኢንፌክሽን ነበረ። እዛ በአጋጣሚ እሱም ከተጠረገለት በኋላ በአጋጣሚ ደም ፈሶት ስለነበረ እዚህ ህክምናውን በዛ መልኩ ሲከታተል ቆይቶ ህይወት አልፏል። ስለዚህ በቁጥር እኛ ጋር የመጡት በቁጥር አሁን አጣርቼ የደረስኩት 2 ናቸው። አንዱ እንዳልኩ ህይወቱ አልፏል። ቦታ በጣም ከባድ ስለሆነ ሲመጣም ሌት ስለመጣ ኢንፌክሽን ዴቨሎፕ አድርጓል። ኦፕሬሽን ከገባ በኋላ ወጥቶ ደሙን በተከታታይ መውረድ ሲጀምር ኢንፌክሽኑን ጋር ተያይዞ የደም መውረድን ሲያጋጥመው በዛ አጋጣሚ ወጥቶ አልፏል።
በዳስነችና በቱርካና መካከል ከዚህ በፊትም ተመሳሳይ ግጭት ተከስቶ በሰውና ንብረት ላይ ጉዳት ማድረሱ ይታወቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን ለዘገባው እናመሰግናለን። በመካተል ላይ ያላችሁት ከአሜሪካ ድምጽ ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ዘገባ ነበር። ስርጭታችን ይቀጥላል። በአማራ ክልል ምስራቅ ጎጃም ዞን ጎንቻ ሲሶ ነሴ ወረዳ አነገሽ በተባለው ቀበሌ ሐሙስ ገበያ በተባለች ስፍራ ሐሙስ የካቲት 13 2017 ዓ.ም ገበያ ዳር በሚገኙ ተያይዘው በተሰሩ ንግድ ቤቶች ላይ ተፈጸመ በተባለ የድሮን ጥቃት ሰዎች መሞታቸውንና መቁሰላቸውን የአሜሪካ ድምጽ ያነጋገራቸው የሟች ቤተሰቦችና የአይን እማኞች ተናግረዋል። ገበያው አካባቢ ኳስ ሲጫወት የነበረ የ15 ዓመት ልጃቸው በጥቃቱ መገደሉን የተናገሩ ወይዘሮ ታንጉ የተባሉ እናት የ8 ዓመት ልጃቸውም ቆስሎ ሆስፒታል እንደሚገኝ ተናግረዋል። የጎንቻ ሲሶ እነብሴ ወረዳ አስተዳዳሪ ግን ጥቃቱ ሲቪሎች ላይ ያነጣጠረ ሳይሆን ጽንፈኛ ባሉት ቡድን ላይ የተፈጸመ እንደሆነ ገልጸው አስተባብለዋል። ሌሎች በጥቃቱ መጎዳታቸውን የገለጹና የተጎጂዎችን አስክሬን ሰብስበናል ያሉ የአካባቢው ነዋሪዎች ጥቃቱ በሲቪሎች ላይ የተፈጸመ ነው ብለዋል። በአሜሪካ ድምፅ ዘጋቢዎች የተዘጋጀውን ዘገባ ደረጀ ደስታ ያቀርበዋል።
በአማራ ክልል ምስራቅ ጎጃም ዞን ጎንቻ ሲሶ እነሴ ወረዳ
አንገሽ በተባለው ቀበሌ ሐሙስ ገበያ ከተማ ላይ ባለፈው ሐሙስ የካቲት 13 2017 ዓመተ ምህረት ገበያ ዳር ባሉ ተያይዘው በተሰሩ የጭቃ ቤቶች ውስጥ በነበሩ ንግድ ቤቶች ላይ ተፈጸመ በተባለ የድሮን ጥቃት ሰዎች መሞታቸውንና መቆሰላቸውን የአሜሪካ ድምጽ ያነጋጋቸው የሟች ቤተሰቦችና የአይን እማኞች ተናግረዋል። ሐሙስ ገበያ በተባለው አካባቢ በገበያው አቅራቢያ ኳስ በመጫወት ላይ የነበረ የ15 ዓመት ልጃቸው እንደተገደለባቸው የተናገሩት ወይዘሮ ታንጉት ደምሰው የተባሉት እናት ልጃቸው ሲገደል እሳቸው ቤት ውስጥ እንደነበሩ ለአሜሪካ ድምጽ ተናግረዋል። ድንገት የከባድ ፍንዳታ ድምጽ ሰምተው ሲወጡ የ15 ዓመቱ ልጃቸው ታገሰ ጌታቸው በጥቃቱ ከሌሎች ሰዎች አስክሬን ጋር ወድቆ እንዳገኙት ተናግረዋል። የ8 ዓመት ልጃቸውም ቆስሎ በጽኑ ህመም ውስጥ እንደሚገኝ ገልጸው ስጋና መንፈሳቸው በሐዘን በመድከሙ ብዙ መናገር እንደማይችሉ ገልጸውልናል። ሌላዋ የ22 ዓመት ወጣት እንደሆነች የተናገረችውና በደህንነት ስጋት ምክንያት ስሟን በይፋ እንዳንጠቅስ የጠየቀችን ወጣት በጥቃቱ መቆሰሏን ተናግራለች።
አማኗራ የቤታችን ተስፋን ስለያዘች ከተያጠፍ ትልሽም ያወነው ምን ሲመጣ መስዋዕት ክራቱን ስራቀል ክሩን ክፍጣኛል።
በተመሳሳይ የደህንነት ስጋት ምክንያት ስሙ እንዳይጠቀስ የጠየቀን የአይንማኝ በእለቱ ሐሙስ የካቲት 13 2017 ዓ.ም ተመረተ ከረፋዱ 5 ሰዓት አካባቢ ከጓደኞቹ ጋር ሻይ ቤት ተቀምጠው ያሉ ከሰማይ ላይ የተለየ ድምጽ መስማታቸውና እሱ ከነበረበት 200 ሜትር ሊሞላ በሚችል ርቀት ከባድ ፍንዳታ ድምጽ መስማታቸውን ይናገራሉ።
በጣም ከፍተኛ ፍንዳታ ተሰማ። ከዛ በኋላ ማን በጣም ወደ ላይ ነሳል ወደዛ ድምጽ ተሰማበት እና በኋላ ወደሚጎልበት ቦታ እየተሰኘት እዛ በርካታ ሰው ወድቋል። የቆሰሉትን ያነሳን እና የሕክምናው ሰጥ ማንነታቸውን የማይለዩ ስለነበሩ 16 ሰው ደግሞ የሞት የቆሰለው ወደ 11 አካባቢ ምናምን በእርግጠኝነት አይቻል። ብዙዎች ደግሞ ቆርቆሮ የሚገዙ ይመጣሉ። ከሱቅ ይገዙና ቆርቆሮ በህብረት ነው ተሸክመው ይወጡት።
የጎንቻ ሲሶ የነፍሴ ወረዳ አስተዳዳሪ አቶ የኔዋ ደመቀ የድሮን ጥቃት መፈጸሙን ከነዋሪው በስልክ እንደተነገራቸው ገልጸው የተፈጸመው ግን በንጹሃን ዜጎች ላይ ሳይሆን ጽንፈኛ ሲሉ በጠሩት ታጣቂ ኃይል ላይ ነው ብለዋል። ጥቃቱ የተፈጸመውም ታጣቂው ኃይል እንደ ካምፕ የተጠቀመበት ባለው ትምህርት ቤት ላይ እንጂ የንግድ ሱቆች ላይ አይደለም ሲሉ ማክለዋል።
አብዛኛው ጽንፈኛው ቡድን ተሰበሰበበት ላይ ነው ያረፈ። እንግዲህ ከዚያ በፍንጣሪ በምን የተወሰኑ ህፃኖች ፍንጣሪ ተጎድተው ሊሆን ይችላል ያሉን እንጂ የዳማውን በሳተ መንገድ ንጹሀን ላይ እንዳላረፈ ነው እዚያ አካባቢ ያሉ አርሶ አደሮች ነገር ትምህርት ቤት ላይ ነው ያለ ሚሄድ ያለ ነው ትምህርት ቤት ላይ ሚሰፈር ሆኑ የሚወደቀው እዛ ላይ ነው የሚሉት እና በዋናነት ትምህርት ቤቱን እያፈረሱ እንጨቱን ለማገዶ እንደ ካምፕነት የሚጠቀሙበታል። ትምህርት ቤት ላይ ካሽኑን እኮ እኔም በአካል ስላየሁት ለማገዶ ተጠቅሙበታል እያፈረሱ።
አስፋው ተመስገን የተባለ ሌላው የአይን እማኝ ደግሞ በአካባቢው ነበር ያሉትን ሲያብራሩ
እያ ነው የሚዞር በጣም እየቀረበ ድምፅ እየተሰማ ሄደ። ከዛም በኋላ እያለ ዞረች በቀጥታ የታረሽ ቤቶች ላይ አራት ቤቶች አሉ፣ ሶስት ሱቆች እና አንድ መኖሪያና ሻይ ቤት። እንደውም አንደኛዋ ሻይ ቤቷ ላይ የሚገርም መብረቅ የሚባል ተከላባ ቤቷንና ብዛ ጃ ቀጥል ሙቶ በዛ ህዝቡ አዋቶ ነው በበጎ አድራጎት የሰራ እና እዛ ነው አሁን ደግሞ ይዛች አንድ ልጇ ሙቷል። አንዷ ደግሞ በጣም ደግሞ ከፍተኛ ጉዳት ላይ ያል ይተርፋል ላይተርፋም እየተባለ እየተጠበቀ 16 ሰው ነው ይወጡ። ብዙዎች ንጹሀን ናቸው። የ8 ዓመት ህፃን ልጅ ሙቷል። ሌላ 15 ዓመት ልጅ ሙቷል። አሁን ደግሞ ምንም የማይንቀሳቀስ ልጅ አለ። አሁን 13 ዓመት ህፃኖች እና ቆርቆሮ ሊገዙ የመጡት ከተለያዩ ሊቀመጦች ተለምኖ 10-15 ሆነ ሙኛሉ ቤት ሊሰራ ሲማል ነው በሸክም የሚሄድ ገብርኤል ቤተ ክርስቲያን ነው አብዛኛውን የቀበሩት። በዛን ቀን እየተቀበሩ ሰባት ናቸው እና ብዙ ነው የቆፈረው ፍንጣሪ እኛ አካባቢ ሁላ እኛ ጠገብ ድረሱ ላ አርፏል ፍንጣሪ።
በከተማው የግል የመጀመሪያ ህክምና መስጫ ተቋም ባለቤት የሆኑትና ስማቸውን በሚስጥር እንድንይዝ የጠየቁን ሐኪም በሳቸው የህክምና ተቋም መጥተው በጦር መሳሪያ ተመተው የመጡና የታከሙ እንዳሉ ተናግረዋል።
ከፍተኛ እስከ መካከለኛ ድረስ አለ እና በጣም የተጎዱት ሲያታያቸው በየቦታው የተበሳሰነ ነው እንግራቸው፣ ፊታቸው ሁሉ በጣም ጥላ ነገር የተጣለባቸው ናቸው ማለት ነው። የከባድ መሳሪያ ጉዳት እንደሆነ ይታወቃል።
ከፌዴራል መንግስት ባለስልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም። የአማራ ክልል የመንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ኃላፊን ዶክተር መንገሻ ፋንታው የእጅ ስልክ ላይ ብንደውልም ስልኩ ባለመነሳቱ ምክንያት ምላሻቸውን ማግኘት አልቻልንም።
ከአሜሪካ ድምጽ ስርጭታችን እንደቀጠለ ነው። በኢትዮጵያ በሪክተር መለኪያ 5.2 የተመዘገበ ሌላ የመሬት መንቀጥቀጥ ተከሰተ። ንዝረቱ በዋና ከተማው አዲስ አበባና በሌሎችም አካባቢዎች የተሰማ የመሬት መንቀጥቀጥ ትናንት የካቲት 16 ቀን 2017 ዓ.ም መከሰቱን የአዲስ አበባ ዩኒቨርሲቲ ተመራማሪዎች አስታውቀዋል። በፈንታሌ ዶፈን አካባቢ የተከሰተው ይኸው የመሬት መንቀጥቀጥ በሪክተር ስኬል 5.2 ሆኖ መመዝገቡን በዩኒቨርሲቲው የጂኦፊዚክስና ስፔስ ሳይንስ ዲሬክተር ፕሮፌሰር አታላይ አየለ ለአሜሪካ ድምፅ አስታውቀዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ልከዋል።
ትናንት እሁድ የካቲት 16 ቀን 2017 ዓ.ም በኢትዮጵያ ሰዓት አቆጣጠር ከሌሊቱ 8 ሰዓት ከ45 አካባቢ የተከሰተው የመሬት መንቀጥቀጥ ንዝረት አዲስ አበባ ውስጥ ጭምር መስፋፋቱን ነዋሪዎች ለአሜሪካ ድምጽ አረጋግጠዋል። በተለይ በአንዳንድ የከተማው አካባቢዎች የፈጠረው ንዝረት በመኖሪያ ህንጻዎች ውስጥ ንቅናቄ መፍጠሩን አመልክተዋል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስና ስፔስ ሳይንስ ዳይሬክተር ፕሮፌሰር አታላይ አየለ ለአሜሪካ ድምጽ እንደገለጹት ትናንት የተከሰተው የመሬት መንቀጥቀጥ ዋና ምንጭ አሁንም የፈንታሌ አካባቢ ነው። ይህ እየተፈጠረ ያለውም ጣለት እየሰረሰረ ወደ ላይ ለመውጣት በሚያደርገው ሙከራ መሆኑን የጠቀሱት ዳይሬክተሩ የትናንትናው በሬክተር ስኬል መለኪያ 5.2 ሆኖ መመዝገቡን ተናግረዋል። እስካሁን የተከሰቱት የመሬት መንቀጥቀጦች ምንጭ ግን ተመሳሳይ መሆኑን አብራርተዋል።
ፈንታሌ ዶፈን ቮልካኖ ጋር በተያያዘ ከመስከረም ጀምሮ እየቀጠለ እንቅስቃሴ ነው ያለው እና የሞቃ እንደቀዝቀዝ እያለ ነው እየተፈጠረ ያለው። የተሰሙት እንደው በስሜት ደረጃ እስከ አዲስ አበባ ድረስ የተሰሙት ከመቶ በላይ መሬት መንቀጥቀጦች ናቸው የተሰሙ ያሉት ማለት ነው። እና አንዴ ሞቅ ይላል፣ አንዴ ቀዝቀዝ ይላል። ከዚህ ከግልጣለት እየሰረሰረ ወደ ላይ ለመውጣት በሚያደርገው ሙከራ ነው መሬት መንቀጥቀጥ እየተፈጠረ ያለው። እና ታሌ መታራ ዶፈን አካባቢ ነው እንትኑ እንግዲህ ከዚያ የሚመነጭ ነው ይሄና እስከ አዲስ አበባ ድረስ ነው እየተሰማ ያለው እና በዚያ አካባቢ ያሉ ከተሞችን ጨምሮ ማለት ነው። ብዙም ሌላ ቦታ የተፈጠረ አይደለም፣ ያው ከተለመደው አካባቢ ነው ማለት ነው። ከፍ ያለ ነው እና 4.8 ሁሉ ይሰማል እኮ አዲስ አበባ። ባለፈው ግን 6 ተፈጥሮ እንዳሁኑ አልተሰማም። ምክንያቱም ከመሬት ወለል በታች ጥልቀት ስለነበረው እስከ 18 ኪሎ ሜትር ጥልቀት ላይ ነበረ እና አልተሰማም በአሁኑ መጠን ማለት ነው።
የመሬት መንቀጥቀጥ ክስተቶች በተከታታይ መሰማት የጀመሩት ከያዝነው የ2017 ዓ.ም መጀመሪያ አንስቶ መሆኑን በዚያው በአዲስ አበባ ዩኒቨርሲቲ የጂኦፊዚክስና ስፔስ ሳይንስ መምህርና ተመራማሪ ዶክተር ኤልያስ ሌዊ ገልጸዋል። ከመስከረም ወር 2017 ዓ.ም አንስቶ የዩኒቨርሲቲው ባለሙያዎች የመዘገቧቸው ክስተቶች በርካታ መሆናቸውንም አስረድተዋል።
5 ወር ከምናምን ሆኖታል። በዚህ መሀከል ግን በጥቅምት ወር ላይ ትንሽ ቀብ ብሎ ነበር። የመሬት መወጣጠርም ቀንሶ ጠፍቶ ነበር ለአንድ ወር ያህል። ከዛ በኋላ እንደገና ነው እንግዲህ የጀመረው ማለት ነው።
በተለይ ከታህሳስ በኋላ ነው ድግግሞሹ የመጣው ይላል። በተለይ ድግግሞች ታይተዋል ይባላል።
የእኛ መሀከል በቀን ከመቶ በላይ መሬት መንቀጥቀጦች የመዘገብንባቸውን ቀናቶች አሉ። ግን ሁሉም እዚህ አዲስ አበባ ከተማ ላይ አይሰማም። አንዳንዶቹ መጠናቸው ትንሽ ወረድ ያለ ስለሆነ አይሰሙም። ያ ሆኖ ነው እንጂ የምለው በተለይ አንድ ሰሞን ይሄ ከዲሴምበር 19 ጃንዋሪ አጋማሽ ድረስ ላይ
እስከ ጥር አጋማሽ ከታህሳስ ከጥር ማለት ነው በፈረንጆቹ አቆጣጠር
አጋማሽ ውስጥ አሁን በቀን እስከ መቶ እንደዚህም በላይ አለ። እኛ የእኛ መረጃ ማጠናቀሪያ ማዕከል ላይ አሁንም አላቋረጠም፣ ሰሞኑንም በየቀኑ መጠናቸው አነስተኛ የሆነ ይሁን እንጂ እጅግ ብዙ ርዕደ መሬቶች እንመዘግባለን ያለ ነው።
በተከታታይ እየተከሰተ ያለው የመሬት መንቀጥቀጥ ክስተት በዚህ ጊዜ ይቆማል ብሎ መናገር እንደማይቻልም ዶክተር ኤልያስ አብራርተዋል። መሬት መወጣጠሯን ወይም መኮማሰሯን እስከምታቆም ድረስ ሊቀጥል እንደሚችልም ገልጸዋል።
አሁን እየሆነ ያለው ፈንታሌ ቮልካኖ ሴንተር ላይ ወደ ውስጥ እየተቆማጠረች ናት ያለችው። ከፈንታሌ ሰሜን ምስራቅ አንስተ ዶፈን እስከምትደርስ ድረስ 50 ኪሎ ሜትሩ በሙሉ ደግሞ መወጣጠር ነው የሚታየው። ይሄ መወዳደር ወይ መቆማተስ ከተከተለ ድረስ ረደ መሬቱ አብሮ ይከዳል ማለት ነው።
በፈንታሊ አካባቢ እየተከሰተ ያለውን የመሬት መንቀጥቀጥ ተከትሎ በከተማው የሚስተማው ንዝረት ስጋት እንደፈጠረባቸው የአሜሪካ ድምጽ ያነጋገራቸው የአዲስ አበባ ነዋሪዎች ገልጸዋል። የከተማው አንጻዎችና ሌሎች ግንባታዎች የመቋቋም ደረጃ ምን ያህል እንደሆነም ሲጠይቁ ቆይተዋል። ባለፈው ጥር ወር ከዘርፉ ባለሙያዎች ጋር ውይይት ያደረጉት የአዲስ አበባ ከተማ ከንቲባ አዳነች አቤቤም አዲስ አበባ ካላት የመሬት መንቀጥቀጥ ተጋላጭነት አንጻር ተገቢውን የቅድመ ጥንቃቄ ጥናቶች የሚያደርግ የባለሙያዎች ግብረ ኃይል በማደራጀት በጋራ ለመስራት ከስምምነት መደረሱን መግለጻቸው ይታወሳል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ እና ስፔስ ሳይንስ ዳይሬክተር ፕሮፌሰር አታላይ አየለ አደጋው ያዝለቀቅ እያደረገ መቀጠሉ መዘናጋት መፍጠሩን በመጥቀስ ተዘጋጅቶ መጠበቅ እንደሚያስፈልግ አሳስበዋል።
መሬት ላይ የወረደ ነገር የለም እስካሁን፣ ያው በመቋቋም ደረጃ ነው። ምንድነው ሲሄድ እንቅስቃሴው ሲቀንስ በዚያው ሄደ የሚያስብል ነገር የመዘናጋት ነገር አለ። ለተፈጥሯዊ ክስተቱም እኛ የምንሰጠውም ትኩረት በዚህ እንደዚያው ነው። ያዝለቀቅ እያደረግን ያለ ነው። ግን ጥሩ የሚሆነው ተፈጥሮ ደጋ ማክሮ ስለማይመጣ ሁልጊዜ በተጠንቀቅ መደረግ ያለበትን ማድረግ ነው የሚጠበቀው።
በተለይ የመሬት መንቀጥቀጡ ምንጭ በሆኑት የፈንታሌና ዶፋን አካባቢዎች የሚገኙ በርካታ ነዋሪዎች ለስጋት ተጋልጠው መቆየታቸውን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህፃሩ ዩኤን ኦቻ ባለፈው ሳምንት ባወጣው ሪፖርት አመልክቷል። ካለፈው ጥር ወር አንስቶ ከ80 ሺህ በላይ ነዋሪዎች አካባቢያቸውን ለቀው እንዲወጡ መደረጋቸውንም ጠቅሷል። ለአሜሪካ ድምጽ እስክንድር ፍሬው ከአዲስ አበባ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ 3ኛ ዓመት የሞላውን የዩክሬን ጦርነትን ማቆም እንደሚያስፈልግ በድጋሚ ሲያሳስቡ፣ የዩክሬኑ ፕሬዚደንት ዘለንስኪ ደግሞ ለሰላም ሲባል ስልጣን ለመልቀቅ ፈቃደኛ እንደሚሆኑ ተናግረዋል። የቪኦኤዋ ቬሮኒካ ባልዴራስ ግሌሲያስ የላከችውን ዘገባ ደረጀ ደስታ ያቀርበዋል።
ዛሬ ሰኞ እንደ አውሮፓውያን አቆጣጠር የካቲት 24 ቀን 2015 ዓ.ም ሩሲያ ዩክሬንን የወረረችበት 3ኛ ዓመት ይታሰባል። እናም ግጭቱን ለማብቃት ያለው አስፈላጊነት እጅግ ከፍተኛ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከትላንት በስቲያ ቅዳሜ በአመታዊ የውጋ ጥባቂ አቀንቃኞች የፖለቲካ ጉባኤ ወይም በምህጻሩ ሲፓክ ላይ ንግግር ሲያደርጉ ስለ ጉዳዩ በድጋሚ አጽንኦት ሰጥተዋል።
ማብቃት አለበት። ይህን ማየቱ አሰቃቂ አሰቃቂ ነገር ነው። ከፕሬዚደንት ዘሌንስኪ ጋር እየተገናኘው ነው። ከፕሬዚደንት ፑቲን ጋር እየተገናኘው ነው።
ትራምፕ በተጨማሪም አሜሪካ ኪቭ ጦርነቱን እንድትዋጋ ለሰጠችው ወታደራዊ እርዳታ የዩክሬን የተፈጥሮ ሀብቶችን የማግኘት መብትን የሚሰጥ ስምምነትን ጠቅሰዋል።
ለመደብነው ገንዘብ ሁሉ አንድ ነገር እንዲሰጡን እፈልጋለሁ። ስለዚህ የምናገኘውን ማንኛውንም ውድ የከርሰ ምድር ሀብትና ነዳጅ እንጠይቃለን።
የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ ከትራምፕ አስተዳደር ጋር በተለይም የኢኮኖሚ ትብብርን አስመልክቶ አብረው መስራት አለባቸው ሲሉ የሪፐብሊካን ተወካይ የሆኑት ማይክ ሎለር ትላንት እሁድ ኤቢሲ በዚህ ሳምንት በተሰኘው የአሜሪካ ቴሌቪዥን ፕሮግራም ላይ ቀርበው በሰጡት ቃለ መጠይቅ ተናግረዋል።
ዩናይትድ ስቴትስ ዩክሬንን ለመደገፍ በመቶ ቢሊዮን የሚቆጠር ዶላሮችን አፍስሳለች። እናም ይህ ጦርነት ሲያበቃ ዩክሬን እንደገና ለመገንባት ከፍተኛ ኢንቨስትመንት ያስፈልጋታል።
ትላንት እሁድ በኪቭ በተካሄደው የውይይት መድረክ ላይ ፕሬዚደንት ዜሌንስኪ ከዩናይትድ ስቴትስ ጋር እንደ አጋር የሚያደርጉትን ውይይት ለመቀጠል ዝግጁ መሆናቸውን ገልጸው ለሰላም ሲባል ከስልጣናቸው ወደ ጎን ገለል ለማለት ፈቃደኛ እንደሚሆኑ ፍንጭ ሰጥተዋል።
ሰላም እንዲገኝ ስልጣኔን እንድተው በእርግጥ ይፈልጋሉ? ዝግጁ ነኝ። እንደዚህ አይነት ሁኔታዎች ካሉ በኔቶ አባልነት ልለውጣው ይችላልው።
የዲሞክራቱ ሴኔተር ጃክ ሪድ ለኤቢሲ ቴሌቪዥን ሲናገሩ ዩናይትድ ስቴትስ ከሩሲያና ከዩክሬን አመራር ጋር በሰላማዊ ድርድር ላይ በቅርበት መስራት አለባት ብለዋል። ይሁን እንጂ ግን ወደፊት አንዳንድ ተግዳሮቶች እንደሚኖሩ ይጠብቃሉ።
ከዚህ ስምምነት በኋላ ሩሲያውያን በዩክሬናውያን ላይ ወንጀል የሚሰነዝሩ ከሆነ ሆን ብለው ተቃዋሚ የሚሉትን ሁሉ እያደኑ ሊያጠፉ መሆኑ ይሰማኛል።
ይህ በእንዲህ እንዳለ ፕሬዚደንት ቭላድሚር ፑቲን ትላንት እሁድ ሩሲያ ውስጥ የአባቶችን ምድር ተከላካይ በተሰኘው ስነ ስርዓት ላይ ተሳትፈዋል። በዩክሬን ለሚዋጉ ወታደሮችም ሜዳሊያ ሰጥተው ወታደሮቻቸውን በአዲስና ዘመናዊ የጦር መሳሪያዎች ለመደገፍ ቃል ገብተዋል።
ክብረ ክብራትና ክብራን ለምሽት የተመደበልን ክፍለ ጊዜ በዚህ ተጠናቋል። የአሜሪካ ድምፅ ዘወትር ምሽት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት በቀጥታ ስርጭቱን ያስተላልፋል። ከዚህ በተጨማሪም በዌብሳይቱ amharic.voanews.com እንዲሁም በፌስቡክ @voanews ላይ ከሰኞ እስከ አርብ ስርጭቱን ያስተላልፋል። ሳስተናግዳችሁ የምሽት እንግዲህ ወልደኔ ስርጭቱን ከስቱዲዮ ተቆጣጣረልን ውሹ ታምሬ፣ ዋና አዘጋጅ ጽዮን ግርማ፣ ከመላ ባልደረቦቻችን ጋር መልካም ምሽት። Thank you.